የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ስጥልኝ፣ እንደምን አምሽታችኋል ውድ ጋቢና ቪኦኤ አድማጮች። የዛሬ ዕለተ ሰኞ ሐምሌ 27 2012 ዓ.ም ስርጭታችን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። ለምሽቱ ከያዝንላችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። በትላንትናው ዕለት በመቀለ ከተማና በሌሎች የትግራይ ክልል ከተሞች የክልሉ ልዩ ኃይል አባላትና ታጣቂ ሚሊሻዎች ወታደራዊ ሰልፍ በማካሄድ ትዕይንት አድርገዋል።
ጸለትና ኮሩና
ጠላቶቻችን ሊወሩን ህልውናችን ሊያጠፉ ዳግም ወደ ባርነትና ጨለማ ዘመን ሊመልሱን በሁሉም አካባቢ ስም የማጠልሸት ሰላም የማደፍረስ እንቅስቃሴ እያደረጉ እያየን ነው።
በትግራይ ክልል የነበረውን የሰላማዊ ሰልፍና በመቀሌ አዲ ሀቂ ተብሎ በሚታወቀው ገበያ ላይ ስለደረሰው የሰዓት አደጋ ዘገባለን። በሌላ በኩል ግዕዝ ፎንትስ በተሰኘ ገጽ ላይ የኢትዮጵያ ፊደላትን በልዩ ሁኔታ እየቀረጸ ለገበያ ያቀረበ ወጣትም እናስተዋውቃችኋለን።
ፎንቶች አሉ። ፎንቶች ያን ከፊደላት ነው፣ ፊደሎቹ ነው። ግን ለኮምፒውተር ነው፣ ለኤሌክትሮኒክ ዲቫይሶች የሚሆኑ ናቸው።
ይኩኑ አምላክ አያሌው ይሰኛል፣ በምሽቱ ይደመጣል። ኮቪድ-19 እና ባህላዊ ሕክምናን በተመለከተም የእናንተን አስተያየትና በዚህ በአሜሪካ ሀገር የውስጥ ደዌ ስፔሻሊስት የሆኑትን ዶክተር ታፈረ ንጋትን አጭር ምላሽ ይዘንላችኋል። ሙዚቃም ይኖረናል። በመስተንግዶ ኤደን ገረመው፣ በቅንብሩ ኤልያስ አስማረ አብረናችሁ እናመሻለን። ከሁሉ አስቀድመን አብራችሁን ስለምታመሹ እያመሰገንን አሁን ከአጫጭር ዜናዎች ጋር ስመኝሽ የቆየ ትጠብቃችኋለች።
ዩናይትድ ስቴትስ ውስጥ በኮሮና ቫይረስ የተጠቁ ሰዎች ቁጥር ከ4,600,000 መብለጡን፣ በበሽታው ሳቢያ ህይወታቸውን ያጡት ሰዎች ቁጥር ደግሞ 154,860 መድረሱን የጆንስ ሆፕኪንስ ዩኒቨርሲቲ ማዕከል መረጃው ያመለክታል። በዓለም ዙሪያ የቫይረሱ ተጋላጮች ቁጥር 18 ሚሊየን ሲያልፍ ለህልፈት የተዳረጉት ከ690,000 በላይ መሆኑን ነው መረጃው የሚያሳየው። ዩናይትድ ስቴትስ በቫይረሱ ተጋላጮች ብዛት በዓለም ዙሪያ ከተመዘገበው 1/4 ገደማውን ይዛለች። ዋይት ሃውስና የዩናይትድ ስቴትስ ምክር ቤት ዲሞክራቶች ለብዙ ሚሊየን ስራ አጦች ድጋፍ የሚውል የፌዴራል መንግስት ወጪ በሚጨምረው እቅድ ላይ ዛሬም ድርድራቸውን ቀጥለዋል። ሪፐብሊካኖች ለስራ አጥ አሜሪካኖች በሳምንት የሚሰጠው 600 የአሜሪካ ዶላር ሰዎችን ስራ ሳይሰሩ እንዲቀመጡ የሚያበረታታ ነው ሲሉ ይከራከራሉ። በቅርቡ በየል ዩኒቨርሲቲ የተሰራው ጥናት ግን እየተከፈለ ያለው ገንዘብ ሰዎችን ስራ እንዳይሰሩ እንዳላደረጋቸው አመልክቷል። ሪፐብሊካኖችና ዲሞክራቶች እያደረጉ ባለው ድርድር ላይ ዲሞክራቶች ከዚህ ቀደም ጸድቆ የነበረው የ3 ትሪሊየን ዶላር የገንዘብ እርዳታ እንዲራዘም ሲጠይቁ፣ ሪፐብሊካኖቹ ግን ወደ 1 ትሪሊየን ዶላር እንዲወርድ እየተከራከሩ ነው። በሁለቱም ወገኖች ያሉ ተደራዳሪዎች እስካሁን ወደ ስምምነት የሚያደርስ አዝማሚያ አለመኖሩን ተናግረዋል። የዩናይትድ ስቴትሱ ማይክሮሶፍት ኮርፖሬሽን ቲክቶክ የተባለውን በስፋት በጥቅም ላይ እየዋለ የሚገኝ የአጫጭር ቪዲዮ መላላኪያ መተግበሪያ አፕ ከቻይናው ባይት ዳንስ ኩባንያ ለመግዛት መደራደሩን እንደሚቀጥል አስታውቋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ግዙፉ የቻይና ኩባንያ የሽያጭ ድርድሩን በ45 ቀናት ውስጥ እንዲያጠናቅቅ ጊዜ ሊሰጡ መስማማታቸውን ስለ ጉዳዩ የሚያውቁ ሁለት ሰዎች ተናግረዋል። ማይክሮሶፍት ድርድሩን እንደ ኢዞፕ አቆጣጠር እስከ መስከረም 15 ባለው ጊዜ ውስጥ ለመጨረስ አልሟል። የኩባንያው ዋና ስራ አስፈጻሚ ሳቲያ ናዳላ ከሚስተር ትራምፕ ጋር ከተነጋገሩ በኋላ ማይክሮሶፍት ባወጣው መግለጫ የአሜሪካውያን የቲክቶክ ተጠቃሚዎች የግል መረጃ ወደ ዩናይትድ ስቴትስ እንዲዛወርና እዚሁ እንዲቀር እንደሚደረግ እናረጋግጣለን ብለዋል። ግዢው እንደሚጠናቀቅ ግን ከወዲሁ እርግጠኛ መሆን እንደማይቻል ማይክሮሶፍት አመልክቷል። ባይት ዳንስና ማይክሮሶፍት የሚያደርጉትን የግዢ ድርድር የዩናይትድ ስቴትስ የውጭ ኢንቨስትመንት ኮሚቴ የሚቆጣጠረው ሲሆን መንግስታዊ አካል ማንኛውንም ውል የማገድ መብት ያለው መሆኑን ምንጮች አመልክተዋል። ሱዳን ብሉ ናይል ክፍለ ግዛት ውስጥ ቡት የምትባል ከተማ ላይ በደረሰ የጎርፍ መጥለቅለቅ አደጋ 5 ሰዎች ሲሞቱ ወደ 1200 የሚሆኑ መኖሪያ ቤቶች ወድመዋል። በአቅራቢያው በሚገኝ ሌላ ዌድ አቡክ የሚባል ከተማም እንዲሁ ከ120 በላይ መኖሪያ ቤቶች እንደወደሙ ተዘግቧል። 100,000 ነዋሪዎች ባሏት ቡት ከተማ ብዛት ያላቸው ያለመጠለያ የቀሩ ሴቶችና ህጻናት ደጅ አድረዋል ሲል የሱዳን ቀይ ጨረቃ ማህበር ገልጿል። የጎርፍ አደጋውን ያስከተለው በከተማዋ የሚገኘው ግድብ በከባድ ዝናብ ምክንያት በመረሱ መሆኑን አንድ የአካባቢው ባለስልጣን ለአሶሲየትድ ፕሬስ ገልጸዋል። በሱዳን ዋና ከተማ ካርቱም ላይ በጣለው ከባድ ዝናብ 1000 የሚሆኑ መኖሪያ ቤቶች በጎርፍ መጥለቅለቃቸውን የአገር ግዛት ሚኒስትሩ ሌተናንት ጀነራል አልታረፊ ኢድሪስ ገልጸዋል። በሀገሪቱ ዙሪያ በጎርፍ ሳቢያ 2380 መኖሪያ ቤቶች መውደማቸውን ጀነራሉ ጨምረው ገልጸዋል። ከተባበሩት መንግስታት ድርጅት በተገኘ መረጃ መሰረት አምናም ሐምሌና ነሐሴ ወር ውስጥ ከሀገሪቱ 18 ክፍለ ግዛቶች በ16ቱ በደረሰ የጎርፍ አደጋ የ78 ሰዎች ህይወት አልፎ ነበር። ምስራቅ አፍጋኒስታን ጃላላባድ ከተማ በሚገኝ ወህኒ ቤት ላይ የእስላማዊ መንግስት ቡድን ታጣቂዎች ባደረሱት ጥቃት ቢያንስ 29 ሰዎች ሲሞቱ 50 የሚሆኑ ደግሞ ቆስለዋል። የአካባቢው የአይሲስ ቡድን ትላንት የከፈተው ጥቃት እስከዛሬ ከቀጥር በኋላ ድረስ መዝለቁን የአካባቢው ባለስልጣናት ገልጸዋል። የአፍጋኒስታን የመከላከያ ሚኒስቴር ባወጣው መግለጫ ወህኒ ቤቱን ተቆጣጥረናል፣ ጥቃቱን ካደረሱት ውስጥ 5ቱን ገድለናል ብለዋል። በወህኒ ቤት ውስጥ ከነበሩት 1800 እስረኞች ውስጥ ወደ 1000 የሚሆኑት ሊያመልጡ ሞክረው ፖሊስ በቁጥጥር ስር እንዳዋላቸው ቢያስታውቅም ከመሃላቸው የጠፋ እንዳለም ተዘግቧል። አይሲስ ለጥቃቱ ኃላፊነት ወስዷል። አድማጮች፣ ለሰዓቱ ያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ስመኝሽ የቆየን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ኤደን ገረሙ ነኝ። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንሻገር። በትላንትናው ዕለት በመቀለ ከተማና በሌሎች የትግራይ ክልል ከተሞች የክልሉ የልዩ ኃይል አባላትና ታጣቂ ሚሊሻዎች ወታደራዊ ሰልፍ በማካሄድ ትዕይንት አድርገዋል። የትግራይ ክልል የጸጥታ አስተዳደር ቢሮ ኃላፊ አቶ ተኪኡ መተኩ ትግራይን በኃይል ለማንበርከክ የሚደረግ ጥረት እንደማይሳካ ሊታወቅ ይገባል ብለዋል። በሌላ ዜና በመቀለ ከተማ በሚገኘው አዲ ሀቂ ተብሎ የሚታወቀው ገበያ የእሳት አደጋ አጋጥሞታል። የእሳት አደጋው መነሻ ምርመራ እየተካሄደ መሆኑና በአደጋውም የ520 ነጋዴዎች ንብረት መውደሙን ፖሊስ ገልጿል። ሙልጌታ ጽምሃ ዝርዝር አለው።
በትግራይ ክልል መቀለ ከተማና ሌሎች የክልሉ አካባቢዎች በርካታ የክልሉ የልዩ ኃይል አባላትና ታጣቂ ሚሊሻዎች በትናንትናው ዕለት ወታደራዊ ሰልፍ በማካሄድ ትዕይንት አድርገዋል። በትዕይንቱ የተሳተፉ የልዩ ኃይልና የሚሊሻ አባላቱ ቀላልና ከባድ የጦር መሳሪያዎች ታጥቀው ታይተዋል። ትናንት ረፋድ ላይ በመቀለ ጎዳናዎች ላይ በሰልፍ ሲጓዙ የታዩት ወታደራዊ የደንብ ልብስ የለበሱት የታጠቁ የልዩ ኃይል አባላትና ሚሊሻዎች በከተማው ወደሚገኝ ስቴዲየም በመጓዝ ተሰብስበዋል። በስቴዲየሙ የትግራይ ክልል የጸጥታና አስተዳደር ቢሮ ኃላፊ አቶ ተኪዩ መተኩ ባሰሙት ንግግር በክልሉ ሰላም እንዲሰፍን የጸጥታ ኃይሉ ከህዝብ ጋር በተቀናጀ እየሰሩ ናቸው ብለዋል። የትግራይ ክልል በኃይል ለማንበርከክ የሚደረግ ጥረት እንደማይሳካ ሊታወቅ ይገባል በማለትም ገልጸዋል።
ጸለትና ኮሩና ህልውናና ፈጥፎና ዳግም ነባርነትን ታሪክ ጸልማት ጊዜን ክምልሱና
ጠላቶቻችን ሊወሩን ህልውናችን ሊያጠፉ ዳግም ወደ ባርነትና ጨለማ ዘመን ሊመልሱን በሁሉም አካባቢ ስም የማጠልሸት ሰላም የማደፍረስ እንቅስቃሴ እያደረጉ እያየን ነው። በተለይ ሁልጊዜ እረፍት የማይሰማቸው መሬት የሚያስጨንቃቸውና የሚናፍቃቸው የትምክህት ኃይሎች በህዝባችን ያላቸው ጥላቻና ንቀት በግልጽ እያየን ነው። የአካባቢያቸው ሰላም አደፍርሰው የእኛም ሰላምና አንድነት ለማወክ ቁልፍ ተግባራቸው አድርገው የሚችሉትን ሁሉ እያደረጉ ይገኛሉ። በተገላቢጦሽ ህወሓት ልትወረን ተዘጋጅታለች ብለው ለሚያወሩ ኃይሎች በክንዳችንና በአንድነታችን የክልላችን ሰላምና ዋስትና ለማረጋገጥ እናንተ የጸጥታ ኃይሎች የምታደርጉት ጥረት መልእክት ነው። መልእክቱ ደግሞ የትግራይ ህዝብ የጸጥታ አካልና ወጣቱ ለማንኛውም ህዝብ ስጋት እንዳልሆነ ለመውረርም የሆነ ይሁን ምክንያትና ታሪክ እንደሌለን በእኛ ላይ ሊደርስ የማንፈልገው ጭቆና በማንኛውም አካል እንዲደርስ እንደማንፈልግ ለዚህም እንደምንታገል የኢትዮጵያ ህዝቦች ተንትነው ያውቁታል። በጦር መሳሪያና ኃይል ወደ ባርነትና ጨለማ ዘመን ሊመልሱን የሚፈልጉ ኃይሎች በክንዳችንና በመስዋዕትነታችን መብታችንና የክልላችን ሰላምና ደህንነት እንደምናረጋግጥ ግን ሊያውቁ ይገባል ነው ያሉት ሐላፊው። በክልሉ የሚካሄድ ምርጫ ለማደናቀፍ የሚደረግ እንቅስቃሴ ለመከላከል ዝግጁ ነን በማለትም ሐላፊው ገልጸዋል። የትግራይ ብልጽግና ፓርቲ በበኩሉ በፌስቡክ ገጹ ለታየው ትዕይንት ሰልፉ የህዝብ ጤንነት አደጋ ላይ የጣለ ህግ የጣሰና ፍጹም ሐላፊነት ስሜት የጎደለው ተግባር ነው በማለት ኮንኖታል። ትግራይ ውስጥ ኮሮና በማስፋፋትና የህዝብ ጤና አደጋ ላይ በመጣል የፖለቲካ ትርፍ ለማግኘት የሚደረግ የወንጀል ተግባር በአፋጣኝ ይቆም ሲልም ፓርቲው ገልጿል። ትዕይንቱ አስመልክቶ ተጨማሪ ማብራሪያ ከክልሉ አመራሮች ለማግኘት ያደረኩት ጥረት አልተሳካም። በሌላ ዜና በመቀለ ከተማ ከሚገኙ ገበያዎች ትልቁና አብዛኛው የከተማው ማህበረሰብ የሚገበያይበት በሐውልት ክፍለ ከተማ የሚገኝ የአድ ሐቂ ገበያ ከቅዳሜ ወደ እሁድ አጥቢያ ከሌሊቱ 7 ሰዓት ተኩል አካባቢ ነበር የእሳት አደጋው የተነሳው። በገበያው ንብረት ከወደመባቸው ነጋዴዎች መካከል አቶ ኃይላይ ገብረስላሴ አንዱ ናቸው። በገበያው ቃጠሎ መነሳቱ ሰምተው ከሌሊቱ 8 ሰዓት ከ20 አካባቢ መድረሳቸው ተናግሯል። ሆኖም ግን በገበያው የነበራቸው ሁለቱ ሱቃቸው ሙሉ በሙሉ ተቃጥሎ እንዳገኙት ገልጸዋል።
የሰማነው ወደ 8 ሰዓት ከምናምን ነው። ያው 8:20-8:25 አካባቢ ገበያው ላይ ደርሰናል። እኛ ጋር ተቃጥሎ ስለደረሰ ያልተቃጠለውን ከሰው ጋር እየተባበርን ስናወጣ ያደረነው እንጂ እኛ ተቃጥለዋልና ወደ 7-800 ሺህ አካባቢ ይጠጋል ዝሮ ንብረቱ። ብርድ ልብስ ነበረው፣ ፕላስቲክ ሻራ ነበረው፣ ቦቲ ጫማ ነበረው። ብዙ አይነት ንብረት ነው ዝሮ የነበረን እኛ ድሮኛ ያው ብዙ አመት ይሰራሩ ስለሆነ ሶድሟል የወጣ ነገር የለም።
አቶ ኃይለ እንደተናገሩት የሳቸው ንብረት ቢወድምም የሌሎች ሰዎች ንብረት ለማዳን ሌሊቱን ሙሉ ሲያግዙ ማሳለፋቸው ተናግሯል። በቃጠሎው ንብረት እንዳይወድም ለማዳን ህብረተሰብ ያደረገውን ጥረት ከፍተኛ መሆኑን ገልጿል። የእሳት አደጋ መኪኖች በመጠቀም እሳቱን ለማጥፋት ተሰርቷል ያሉት አቶ ኃይለም ነገር ግን ለከተማው የማይመጥን የእሳት አደጋ መከላከያ ነው በማለት ተችቷል።
እሳት አደጋ መከላከል ስራ መጨረሻ ላይ ከንጋት አካባቢ እንጂ ለሊት ጋር ምንም እሳት አደጋ አልነበረም። እሳት አደጋ ማጥጋቢ ስራ አልሰራም። ብዙም ውሃም አልነበረው። ጭራሽ ለከተማ አይመጥንም። የሚመጥነው ነገር የሚመጥነው አይመስልም። እኛ በምንከፍለው አይነት ግብር አይመጥነንም። ለዚህ ከተማ አይመጥንም እሳት አደጋ ጭራሽ።
በአድ ሐቂ ገበያ ባጋጠመው በዚህ እሳት ቃጠሎም በሰው ላይ ያደረሰው ጉዳት እንደሌለ ፖሊስ ገልጿል። የሐውልት ክፍለ ከተማ ፖሊስ አዛዥ ረዳት ኢንስፔክተር ገብረ ክርስቶስ ገብረ መስቀል እንደተናገሩት የእሳት አደጋው የተነሳበት ምክንያት ለማወቅ የቴክኒክ ኮሚቴ ተዋቅሮ ምርመራ እየተካሄደ ነው ብለዋል። እንዲሁም ያደረሰው የጉዳት መጠን እየተጣራ ነው በማለት አስታውቀዋል።
ጠቅላላ ካፍተን ተቃጸላ ማህበራት ከ4 ዝኾና ማህበራት ይሆናሉ።
በጠቅላላ በቃጠሎው ጉዳት የደረሰባቸው ከ4 ማህበራት የሰዎች ስም ዝርዝር አግኝተናል። የተቃጠለ የሀብት መጠን ግን በዝርዝር እያጠናን ነው። የ4ቱ ማህበራት ለጊዜው የ520 ሰዎች ንብረት በቃጠሎው ጉዳት እንደደረሰበት መረጃ አግኝተናል። ነገር ግን በዝርዝር የማን ምን አይነት ንብረት ተቃጠለበት የሚል እያየን ነው ያለ ነው ያሉት። የመቀለ ከተማ ምክትል ከንቲባ ኢንጂነር አርያ ግርማይ ጉዳቱ በደረሰበት ገበያ ሄደው ጎብኝተዋል። እንዲሁም ጉዳት ለደረሰባቸው ወገኖች በሁኔታው ማዘናቸው ገልጸዋል። ምክትል ከንቲባው የከተማው ነዋሪዎች፣ የጸጥታ አካላትና የተለያዩ ተቋማት፣ የእሳት አደጋ መከላከያ ሰራተኞች እሳቱን ለማጥፋት ላደረጉት አስተዋጽኦ አመስግነዋል። በቀጣይ ጉዳት ለደረሰባቸው ዳግም ወደ ስራ የሚመለሱበት ሁኔታ ለማመቻቸት ይሰራል ብለዋል። እንዲሁም ገበያው በዘመናዊ መልክ የማደራጀት ስራ በዘላቂነት ይሰራል ሲሉ ተናግረዋል።
የገበያ ማዕከሉ በቆርቆሮ የተሰራ ነው። ስለዚህ በውስጥ የነበሩ እቃዎችም የሚቀጣጠሉ ናቸው። ሰው በቀላሉ የእሳት መዛመት አደጋም ነበረው። ይሄ ሁሉ አካባቢ ያለው እሳት አደጋው ሰለባ መሆን ይችል ነበረና በተደረገው ርብርብ ግን ውስን ብሎኮች ላይ ነው አደጋ የደረሰው። ትልቁ ነገር ግን አሁን በፍጥነት ጉዳት የደረሰባቸው የህብረተሰቡ ክፍል ነጋዴዎች መልሰን የማቋቋም ጉዳይ ነው የሚሆነው። ይሄ አጠቃላይ ንግድ ማህበረሰብ በማስተባበር ህዝቡ በማስተባበር የከተማ መስተዳደሩ የሚችለውን አቅም በማድረግ ፈጥነን የገበያ ስርዓት ወደ ነበረበት ለማቋቋም ህብረተሰቡ ስራውን የሚቀጥልበት ሁኔታ እናመቻቻለን።
ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
ያደመጣችሁ የምትገኙት ከአሜሪካ ድምጽ የሚተላለፈውን ጋቢና ቪኦኤ ነው። ወደ ቀጣዩ ዘገባ እንሻገር። ይኩኑ አምላክ ያለው የስነ ህንጻ ባለሙያና የግራፊክ ንድፍ አዘጋጅ ነው። ግዕዝ ፎንትስ በተሰኘ ገጹ ላይ የኢትዮጵያ ፊደላትን በልዩ ሁኔታ እየቀረጸ ለሞባይል ስልኮችና ኮምፒውተር ላይ ለጽሑፍ አገልግሎቶች ይውሉ ዘንድ ለገበያ አቅርቧል። ከሀብታሙ ስዩም ጋር አጭር ቆይታ ያደረገው ይኩኑ አምላክ ግዕዝ ፎንትስ ለተሰኘው አውታሩ አገልግሎት በአጭሩ ከማስረዳት ይጀምራል።
ምንድነው እኛ የምንሰራው? በብዛት ሀገረኛ የሆኑ ፊደሎችን ዘመናዊ በማድረግ በተለያዩ አይነት መልኮች ለተለያዩ አገልግሎቶች እንዲውሉ ማድረግ ነው። ፎንት ብቻ አይደለም ያለን፣ ግን ሌሎችን ተመሳሳይ የእይታዊ ጥበብ ወይም ቪዥዋል አርት የሚሆናቸው የእነሱን አይነት የዲጂታል ስራዎች ነው የምንሰራው።
ብዙ ወጣቶች ያልገቡበት መስክ ይመስለኛል። ወደዚህ ስራ እንድትገባ ምክንያት የሆነህ ነገር ምንድን ነው?
አሁን ስናያቸው በቃ ገበያም ላይ ያለው ወይም በምናየው ነገሮች ላይ ያሉት ነገሮች አብዛኛው የውጭ ስራ ነው። ቋንቋውም ቢሆን የሌላ እንግሊዝኛና ሌሎች ነገሮች ናቸው። በእኛ ግን በራሳችን የተሰሩ የዳበሩ ዘመናዊ የሆኑ ብዙ አይነት አማራጮች የሉንም። አሁን ይህን አንድ ነገር ብጠቅስልህ ለራሱ አብዛኛው ከዚህ በፊት የነበሩ የኛ ፊደሎች ወደ ኮምፒውተር ከተቀየሩ በኋላ የተሰሩት በትላልቅ ድርጅቶች እንደነዚህ እንደ አፕል፣ ማይክሮሶፍት፣ እንደ ባንክ እና በአንዳንድ ግለሰቦች ለሀገራቸው የሆነ ነገር አስተዋጽኦ ማድረግ ለሚፈልጉ ግለሰቦች እንጂ እንደ ተቋም ወይም የሆነ ስርዓት ባለው መልኩ አስበውበት ምናምን አይደለም እየተሰራ ያለው። እና እኔ ደግሞ ምንድነው ለምን እንደዛ ከሚሆን በስነስርዓት ይዘ ነው ወይም እንደ ድርጅትም ወይም እንደ ተቋምም አድርገ ነው እነዚህ ነገሮች ሁሌ ቀጣይነት ባላቸው መልኩ እንዲሰሩና ህዝባችንም እንዲጠቡ ነገር ለማድረግ ነው ያሰብኩት። እኔም ከዚህ በፊት ብዙ እንደዚህ አይነት ስራዎችን ይሰራ ነበር፣ ግን ያው ከጀመርኩት በኋላ ወደ ሌሎችም ነገሮችን እየገባሁ ነው።
የአንተ ድረገጽ ፊደላት መሸመት የሚፈልጉ ሰዎች በመጎብኘት ፊደላትን የሚያገኙበት ስፍራ ነው። እንዴት ነው መግዛት የሚችሉት? በምን ሁኔታስ ነው ለዕለት ተዕለት ስራቸው ሊጠቀሙባቸው የሚችሉት?
እዚህ ላይ እኛ ጋር ያሉት ምንድን ነው የምንላቸው የዲጂታል ውጤቶች ናቸው ሁሉም ማለት ነው። ማለት በኮምፒውተር ወይም በሞባይል በእንደዛ አይነት እንትኖች የምንጠቀምባቸው ናቸው ያሉን። አሁን ላይ ፎንቶች አሉ። ፎንቶች ከፊደላት ነው ፊደሎቹ ነው፣ ግን ለኮምፒውተር እና ለኤሌክትሮኒክስ ዲቫይሶች የሚሆኑ ናቸው። ሌሎች ምንድን ናቸው ያሉን? አርት፣ የዲጂታል አርት ስራዎች አሉ እና እንደዚህ በግራፊክስ ወይም ሙያ ላይ ለተሰማሩ ድርጅቶችም ሆነ ግለሰቦች የሚሆኑ ግብአቶች ናቸው። ለተጠቃሚ ቀጥታ ሳይሆኑ እነዚህ ነገሮች ለሚሰሩ ለማስታወቂያ ተቋማት ለህትመት ስራዎች መጠቀም የሚፈልጉ ሰዎች ለእነሱ ነው እኛ እንትን የምንሸጠው። መሸጥ እንትን ያለው ማለት ለመሸጥ ሀሳባችን አልነበረም ጀምረን፣ ግን ምንድን ነው በነጻ ብናደርጋቸው ብዙ ሰው ቫሊዩ ወይም ዋጋ አይሰጠውም ለስራው። ስለዚህ እና ሰሪውም ደግሞ መጠቀም አለበት። እነዚህ ስራዎች በጣም እጅግ በጣም አድካሚ ናቸው። በተለይ ግን ተጠቃሚ እነዚህ ነገሮች ዋጋ እንዳላቸው አብዛኛው አሁን ቅድም እንደነገርኩ ምን እንደሆኑ አያውቅም፣ ለምን እንደሚሆኑ አያውቅም። ግን ማንኛውም ሰው ኮምፒውተር ይጠቀማል ወይ ሞባይል ይጠቀማል ወይ ቲቪ ያያል ወይ የሆነ ነገር ያያል። እነዚያ ነገሮች ከጀርባ ያለው ነገር ምን እንደሆነ አያውቅም። ስለሆነ አንደኛ ለማስተዋወቅም ነው፣ ሁለተኛ ሌሎችን ሰሪዎችን በህንንትን ብለው የሚሰሩ ስራዎችን ለእነሱም አጋጣሚዎችን ለመፍጠር ነው። የሚሸጠውም ኦንላይን ነው። ሁሉን ነገር ካዩ በኋላ ከፈለጉት ከዛ እኛም ደግሞ ፋይሉን በዛው በኦንላይን ነው ማውረድና መጠቀም የሚችሉት።
ያን ያህል ገበያው እየደራ ነው ማለት እንችላለን። ምን ያክል ሰው ይገዛሃል? ለወደፊቱስ የገቢ ማግኛ አድርገህ ካሰብከው ምን ያክል የሚያዛልቅ ነው ብለህ ታስባለህ?
እሺ፣ አሁን ልክ ነህ። በጣም አሁን ላይ እንዳይጠበቁት አይደለም። እነዚህ ነገሮች ወደ ዲጂታል ኢኮኖሚ መግባት ገና ነን እና ያው ገና እየሄደ ያለ ነገር ነው፣ ግን ወደፊት ወደዛው ስለምንሄድ ወደፊት ጥሩ ይሆናል በሚል ነው እና እናም ደግሞ አሁን መጀመር አለብን። አሁን ካልተጀመረ ወደፊት በሌሎች ነገሮች ስለሚዋጥ መቅረቱ ነው። ስለዚህ አሁን ብንጀምረው ቀስ በቀስ እያሳደግ ነው እኩል ከተጠቃሚ ንቃተ ህሊና ጋር አብሮ እንትን እያለ ቀስ በቀስ እያደገ ወደፊት እንትን ይላል እንጂ አሁን ላይ እንደ ኢኮኖሚ ወይም እንደሆነ እንደ ቢዝነስ ይዞ መሄድ አስቸጋሪ ነው። ሌሎች የጎን ስራዎች ከሌሉ ያስቸግራል። ይህም ምንድነው አሁን ተጠቃሚዎቻችን በተለይ አንዳንድ የማስታወቂያ ድርጅቶች፣ ቴሌቪዥኖች እና የተወሰኑ ግለሰቦች ናቸው።
ይኩኖ አምላክ በዚህ ድረገጽ ላይ መሰል ፊደላትን በጥሩ ጥበብ ቀርጾ ከማቅረብ በተጨማሪ ስለ ፊደላቱ ታሪክ እንዲሁም በኢትዮጵያ ፊደል ውስጥ ደግሞ ባለውለታ የሆኑ ሰዎችንም ታስተዋውቃለህ። ኢትዮጵያዊነትን የሚያነቃቁ አብሮነትን የሚያነቃቁ የእይታ ካርዶችንም ታዘጋጃለህ። ቀጣዩ ህልምህ ምንድን ነው? ከዚህ ጋር በተያያዘ በአመታት ውስጥ ልትፈጽማቸው የምትፈልጋቸው ግቦች ምንድን ናቸው?
አሁን ላይ እኔ በአጠቃላይ ኢንተረስቴ እነዚህ ጌታዊ ጥበብ የተባለው ላይ እነዚህ አርክቴክቸር፣ አርት፣ ዲዛይን ላይ ሁሉም ላይ ማለት እፈልጋለሁ። ምንድን ነው ዘመናዊ አልሆነ አሁን ላይ የኛን እንትን ካየኸው የኛ ሀገር ጥበብም አርክቴክቸርን ካየኸው ዲዛይኖችንም ካየኸው አርትም ካየኸው ሌሎችም ነገሮችም ካየኸው ወደ ዘመናዊነት ስል እንደዚህ ምዕራባዊነት ማለት ሳይሆን ስርዓት ባለው መልኩ ፕሮፌሽናል በሆኑ ሙያውን ለሙያው ጠንቅቀው የሚያውቁ ስነ ምግባር ያላቸው ሰዎች ለሙያውን ፍቅር ያላቸው እውቀቱም ያላቸው ሰዎች ስርዓት ባለው መልኩ በድርጅቱም በተቋም ሆኖ መስራት ላይ የሚለው ነገር ላይ በጣም ይባላል። ሶ እኔ በዚህ ላይ አሁን ለምሳሌ በግሬሰንሰም ሆነ በሌሎችም እንትኖችም እነዚህን ነገሮች ስርዓት ባለው መልኩ በጥሩ ሁኔታ ተሰጥተው የሀገራችንን ስነ ጥበብ በተለይ እይታዊ የሆነውን ፓርት ላይ ጉልህ አስተዋጽኦ ማድረግ እፈልጋለሁ። ወደ
ሀብታሙ ስዩምንና እንግዳውን እናመሰግናለን። ኮቪድ-19 ዓለም አቀፍ ወረርሽኝ ተብሎ ከታወጀ 6 ወራት ሞላው። በተለያዩ ሀገራት ተጥለው የነበሩ እንቅስቃሴ ገደቦችም ቀስ በቀስ እየላሉ ሰዎች ወደ ስራ ገበታቸው እየተመለሱ ነው። አስተማማኝ የሆነ ሳይንሳዊ መድኃኒት ባልተገኘበት በዚህ ሰዓት አንዳንዶች ፊታቸውን ወደ ባህላዊ መድኃኒት መመለሳቸውም ተሰምቷል። እኛም ይህን ተከትለን በፌስቡክ ገጻችን ቪኦኤ አምሃሪክ ላይ ራሳችሁን ከኮቪድ-19 ለመከላከል ምን አይነት ባህላዊ መድኃኒቶችን እየተጠቀማችሁ ነው ስንል ጠይቀን ነበረ። ዮሐንስ ሞገሴ፣ የአብስራ ሶሲ እና ያቤሮ ሶበሳ የተባሉ አድማጮቻችን በተከታታይ በጽሁፍ ያደረሱንን 3ቱን መርጠን በንባብ እናሰማችኋለን።
መድኃኒቱ መድኃኒዓለም ነው። በተጨማሪም ዝንጅብል ፈሽቶ መጭመቅ ከዚያም ከሎሚ ጭማቂ ጋር አንድ ላይ በማዋሃድ የጉሮሮ መከርከር ስሜት ሲሰማን መግሞጥሞጥ። ሌላው ከቤት ወጣችሁ ስራ ውላችሁ ስትገቡ ግዴታ ስሜት ባይሰማችሁም በሎሚውና በዝንጅብሉ ውሃ መግሞጥሞጥ ፍቱን ነው። ፈጣሪ ጠብቀን ያጥፋልን።
ፌጦ፣ ቅርንፉድ፣ ቀይ ሽንኩርት አንድ ላይ ፈጭቶ እንደ ሻይ መጠጣት በዚህ የዳነ ሰው አውቃለሁ።
ከበድ ያለ የዝንጅብል ሻይ ላይ አንድ ማንኬ ጥቁር አዝሙድ ቅመም ዘይት ጠብ አድርጎ ማታ ማታ ከራት በኋላ መጠጣት ለጉሮሮና ለሳምባ አካባቢ በተንፈሻ አካል በሽታ ፍቱን መድኃኒት ነው። አንድ የሻይ ማንኬ የተፈጨ ነጭ ሽንኩርት በሁለት የሻይ ማንኪያ ማር ተለውሶ ካደረ በኋላ መዋጥ ለተለያዩ በሽታዎች ፍቱን መድኃኒት ነው።
አድማጮቻችንን ለተሳትፏችሁ እናመሰግናለን። በዚህ ጉዳይ ላይ ኮቪድ-19ን ለመከላከል ባህላዊ ሕክምናው ምን ያህል ፍቱን ነው ስንል በዚህ በአሜሪካ በካሊፎርኒያ ግዛት በሳን ዋኪን ሆስፒታል የውስጥ ደዌ ስፔሻሊስት የሆኑትን ዶክተር ታፈረ ንጋትን አነጋግሬያቸው ነበር። ዶክተር ታፈረ ንጋት ባህላዊና ዘመናዊ ሕክምና ያላቸውን ልዩነትና አንድነት ከሚያስረዱበት ይጀምራል።
የባህላዊ ህክምናና የመደበኛ ህክምና ወይም ተጓዳኝ ዘመናዊ ህክምና የሚባለውን ህክምና ስናይ ሁለቱ እንደ ተቃራኒ ማየት የለብን። ይህም በጣም መጠንቀቅ ያስፈልጋል። ምክንያቱም ተቃራኒዎች አሉ፣ ተደጋጋፊዎች ግን ናቸው። ይሄ እንደ ጠቅላላ ሀሳብ ስናየው ነው። ከኮቪድ-19 አንጻር ስናየው ግን አሁን ሁላችንም አምነን መቀበል ያለብን እውነታ ባህላዊም ይሁን መደበኛ ወይም ዘመናዊ ህክምና መድኃኒት የለው። ይሄንን አስምሮ ማለፍ በጣም ያስፈልጋል። ስለዚህ ህብረተሰቡ ካለበት ነው መጨናነቅና መደናገጥ የተነሳ ሌላ ጊዜ በፊት ለተለያየ ነገር የሞከራቸውን ነገሮች ሁሉ ለዚህም ሊሞክራቸው ይችላል። ቢሞክር ደግሞ ብዙም የሚያስደንቅ አይሆንም። ምክንያቱም እኛ በመደበኛው የህክምና ሙያ መድኃኒት የለንም ስንል አይ እናንተ ከሌላችሁ እኛ ይሄንን እንሞክራለን የሚል አይጠፋም። እና መኖሩ የሚጠበቅ ነገር ነው።
ዶክተር ታፈረ ንጋት ዘመናዊና ባህላዊ ህክምና ተደጋጋፊ መሆናቸውን ገልጸው ቢሆንም ግን በአሁን ሰዓት ኮቪድ-19ን ባህላዊ ህክምናው ሙሉ ለሙሉ ያድናል ወይም ይከላከላል ማለት እንደማይቻልም ይጠቅሳሉ።
ሆኖም ግን ለጤና አዳም፣ ነጭ ሽንኩርት፣ ፌጦ መጀመሪያ እነዚህን ለይተን እናያቸውና እነዚህ ነገሮች ብዙ ምርምር የሚያስፈልጋቸው በደንብ ሳይንሳዊ ጥናት ተደርጎባቸው እዛው ውስጥ ያለው አክቲቭ ኢንግሪዲየንት የሚባል ነገር አለ ምን ምን አላቸው ተብሎ ተበታትነው አናላይዝ ተደርገው መጠናት ስላለባቸው አሁን ባለው ሁኔታ ለዚህ በሽታ ይጠቅማሉ ብሎ የሚያቀርብ ሰው ካለ ስህተት እና እንግዲህ መረጃ ከሌለን ደግሞ ይጠቅማሉ ብለን ለመናገር ካልቻል አይጠቅሙም ብለን ብናምን ይሻላል። ለምን ቢባል ይጠቅማሉ የሚል ባምሯችን ውስጥ አንድ ሐሳብ ከያዝን ምናልባትም ሰዎች እነዚህን ብቻ እየወሰዱ መዘናጋት ስለሚገጥማቸው መደበኛውን የህክምና እርዳታ ከማግኘት ሊያዘገያቸው ስለሚችል የለባሰ እና ለከፋ የበሽታው መባባስ ሊያጋጥማቸው ስለሚችል እኔ ትልቅ ማሳሰቢያ የምሰጠው በእነዚህ ነገሮች ላይ መደገፍም ሆነ እንደ መድኃኒት መውሰድ ትልቅ ስህተት ነው ብዬ እመክራለሁ። ነገር ግን ምርምር ጥናት ይደረግባቸው ይገባል እና ከዚያ በኋላ የሚታይ ይሆናል። ትኩስ ሻይ ወይም ደግሞ ትኩስ ነገር መውሰድ ይሄ ብዙ ጊዜ ሰምቻለሁ። አንዳንድ ሰዎችም በብልሃት ማለት ነው በብልሃት ማሰብ ህክምናና ብልሃት በጣም አብሮ ሁልጊዜ አይደለም። ህክምና ሳይንስ ነው፣ ግን በብልሃት ደግሞ አለ አይደለም ቫይረሱ በጉሮሮ በኩል ነው የሚያልፈው። ስለዚህ ጉሮሮ ላይ ያለ ብጠብሰው ባቃጥለው ወደ ሰውነቴ ውስጥ አይገባም በሚል ህሳቤ ነው የትኩስ ሻይ ትኩስ ነገር መጠጣት የመሳሰሉ ነገሮች የመጡትና ይሄ በጣም አይሰራም፣ ትክክል አይደለም። ምክንያቱም ቫይረሱ ከኛ በላይ በጣም ብልህ ነው። ይሄን መንከር በጣም ፈልጋለሁ። ስለዚህ
ዶክተር ታፈረ ሲያጠቃልሉም ትኩስ ነገሮችን መጠጣት ራስን ለማጠንከርና እንደ ጉንፋን ካሉ ሌሎች አቅምን ከሚያዳክሙ በሽታዎች ሊረዱን ስለሚችሉ ለኮሮና ቫይረስ ብለን ሳይሆን ለነሱ ስንል መጠቀሙ ተመራጭ እንደሆነም ጠቁመዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ለሰዓቱ ያዝንላችሁን እዚህ ላይ ፈጸምን። አስተያየቶቻችሁን በፌስቡክ ቪያም ሀሪክ ላይ ለጋቢና ቪ እያላችሁ አድርሱም። ኤደን ገረመው በመስተንግዶ፣ ትዝታ በላቸው በአርቶቱ፣ ኤልያስ አስማረ በቅንብሩ፣ ስመኝሽ የቆየ በዜናዎቹ አብረናችሁ አምሽተናል። እናንተም አብራችሁን ስለቆያችሁ እናመሰግናለን። ደህና ደሩ። መሮጥ መፍጠን 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 ብቻ ነው።